ሰላም ጤና ይስጥልኝ እንደምን አመሻችሁ የአርብ ነሐሴ 29 2013 ዓ.ም ተመረተ የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች መጪው አዲስ ዓመት የሀገር ሰላም አንድነትና ሉዓላዊነት የሚጠበቅበት ዓመት እንዲሆን የአምስት ቀናት የምህላና የጸሎት ጊዜ አወጁ።
የሁሉንም ወገን ሐሳብና አመለካከት ያለምንም አድሎ የሚያስተናግዱ ነፃና ግልጽ የውይይት መድረኮች በማመቻቸት በመካከላቸው ፍጹም መከባበር ይቅርታና እውነተኛ እርቅ በማድረግ ኢትዮጵያ እንድትታሻግሩ ከልብ እናሳስባለን።
በዚህ ዙሪያ ዘገባ አለን። በኢትዮጵያ ብሔርን ወይም ክልሎችን መሰረት አድርገው የተቋቋሙ መገናኛ ብዙሃን በአክራሪ ብሔርተኝነትና አስተሳሰብ የተተበተቡ እንዲሁም የሙያውን ስነ ምግባር የማያከብሩ መሆናቸውን አረጋግጠናል ሲሉ ባለሙያዎች ተናገሩ።
ራሳቸው ብሔር የሰራውን ጀብድ፣ ራሳቸው ብሔር የሰራውን መልካም ነገር አጉልተው ያሳያሉ። ሌላኛው ብሔር የሰራውን መጥፎ ነገር አጉልተው ያሳያሉ። ጥላቸውን በደንብ ያንጸባርቁ ነበር።
ከምሁራኑን ጋር ዘለግ ያለ ቆይታ አድርገናል። ሌሎች ዘገባዎችም አሉን። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ ጋር በመሆን እንዲሁም ከአሜሪካ ድምፅ ባለሙያዎችና የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብሬያችሁ እቆያለሁ። አሁን ከአጫጭር ዜናዎች ጋር ከስመኝሽ የቆየ ጋር ተቆዩ ዘንድ እጋብዛለሁ።
አመሰግናለሁ ኤደን። መንግስት ወደ ትግራይ ክልል እርዳታ ለማድረስ ማነቆናቸው የተባሉ አሰራሮችን ማስተካከሉን የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ ትላንት ሲናገሩ ወደ ትግራይ እርዳታ ለማድረስ ብቸኛ የሆነው የአፋር መስመር ተደራሽ እንዳልሆነ ገልጸው ነበር። አሁን በአካባቢው እንቅፋት እየፈጠረ ያለው የህወሓት ጠባጫሪነት ነው ያሉት የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ግን የተደራሽነት ችግር ጥያቄ መቅረብ ያለበትም ለዚሁ ቡድን ነው የሚል ምላሽ ሰጥተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፊልትማን እና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ረቡዕ ዕለት በዋና ጸሐፊው ጽህፈት ቤት ተገናኝተዋል። ሁለቱ ባለስልጣናት የተገናኙት እየተበላሸ መጥቷል ባሉት የኢትዮጵያ ሁኔታ ላይ ለመነጋገር መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ቢሮ በትዊተር ገጹ ባሰፈረው ቃል አስታውቋል። የንግግራቸው አጀንዳም በድርድር ላይ የተመሰረተ ተኩስ አቁም መድረስን አጣዳፊነትና እርዳታ ለሚያስፈልጋቸው ሁሉ ባልተገደበ ሁኔታ እንዲደርስ ማድረግ አስፈላጊነት ላይ እንደነበረም ተመልክቷል። አይዳ የተሰኘው አውሎ ንፋስ በዩናይትድ ስቴትስ ሰሜን ምስራቅ ግዛት ላይ ያደረሰውን ጉዳት ባለሙያዎች መገምገም በጀመሩበት ሰዓት የሀገሪቱ ብሔራዊ የአውሎ ንፋስ ማዕከል በምስራቅ አትላንቲክ በኩል ተነስቶ እየጠነከረ የመጣና ላሪ የሚል ስያሜ የተሰጠው አውሎ ንፋስ በጥንቃቄ እየተከታተለ መሆኑን አስታውቋል። እስካሁን ያለው ትንበያ እንደሚያሳየው ላሪ በምስራቃዊው የአትላንቲክ ውቅያኖስ ክፍል ላይ ራቅ ብሎ የተነሳ ሲሆን ከዩናይትድ ስቴትስ ይልቅ ወደ አፍሪካ ይቀርባል። ሆኖም በሰዓት 130 ኪሎ ሜትር የሚጓዘው ንፋስ ተጠናክሮ በሚቀጥሉት 24 ሰዓታት ውስጥ ወደ ሰሜን ምዕራብ ሊያመራና በዛሬው ዕለት ትልቅ አውሎ ንፋስ ሊያስከትል ይችላል የሚለው ስጋት አይሏል። ይህ በእንዲህ እንዳለ አይዳ በተሰኘው አውሎ ንፋስ ግፊት የተፈጠረ ኃይለኛ ዝናብ ባስከተለው የጎርፍ አደጋ በዩናይትድ ስቴትስ ኒውዮርክ፣ ኒውጀርሲ እና ፔንሲልቬኒያ ግዛቶች የሚኖሩ ቢያንስ 46 ሰዎች መሞታቸውን ባለስልጣናት አስታውቀዋል። የኒውዮርክ ከተማና ዌስት ቼስተር ኃላፊዎች እንዳሉት 16 የሚሆኑት የከተማዋ ነዋሪዎች የሞቱት በመኖሪያ ቤታቸው ምድር ቤት ውስጥ ወይም በመኪናቸው ውስጥ እንዳሉ በጎርፍ በመዋጣቸው ነው። በኒውጀርሲ ደግሞ ወደ 23 የሚጠጉ ሰዎች መሞታቸውን አስተዳዳሪው ፒል መርፊ ተናግረዋል። ያሳለፍነው እሁድ በሉዚያና ከተማ የተነሳው አውሎ ንፋስ ወደ ሰሜን ምስራቅ አምርቶ ሮብለት ከፍተኛ ዝናብ እንዲጥል ማድረጉ ከፍተኛ ጎርፍ እንዲከሰት ማድረጉን የብሔራዊ የአየር ትንበያ አገልግሎት አስታውቋል። በአደጋው መንገዶች በፍጥነት ወደ ወንዝነት የተቀየሩ ሲሆን መኪናዎችና መንቀሳቀሻ አውቶቡሶች በውሃ ውስጥ ሲሰጥሙ ታይተዋል። የባቡር መንቀሳቀሻ መስመሮችም በጎርፉ ምክንያት ተዘግተዋል። በመጨረሻ ዩናይትድ ስቴትስ በአፍጋኒስታን የቀሩ ወደ 100 የሚጠጉ አሜሪካውያንን ለማውጣት እየጣረች ባለችበት ወቅት አፍጋኒስታንን ከሚያስተዳድረው ታሊባን ጋር ያላት ግንኙነት አዲስ ምዕራፍ መጀመሩን ዋይት ሃውስ አስታውቋል። የታሊባን ባለስልጣናት በበኩላቸው አዲሱ መንግስታቸው ከቻይናና ከሌሎች ሀገራት ጋር ያለውን ግንኙነት እያጠናከረ መሆኑን ገልጸዋል። ቃል አቀባዩ ትላንት በማህበራዊ ትስስር ገጻቸው እንዳሰፈሩት የታሊባን ባለስልጣናት ከቻይና ባለስልጣናት ጋር ንግግር አድርገዋል። ቃል አቀባዩ አክለው የቻይና የውጭ ጉዳይ ሚኒስትር በካቡል የሚገኘውን ኤምባሲያቸውን እንዲቆይ እንደሚያደርጉና ግንኙነታችን ከዚህ ቀደም ከነበረው የተሻሻለ እንደሚሆን ነግረውናል ሲሉ ጨምረው ገልጸዋል። እስካሁን ግን ከቤጂንግ የተሰጠ ምላሽ የለም። ሌሎች የታሊባን ባለስልጣናትም ከብሪታንያና ከጀርመን ጋር ዲፕሎማሲያዊ ግንኙነት እያካሄዱ መሆኑን በትዊተር ገጻቸው ላይ አስፍረዋል። ካታርና ቱርክም አዲሱ የአፍጋኒስታን መንግስት ካቡል የሚገኘውን የአውሮፕላን ማረፊያ ለማስተካከል እያገዙ መሆናቸውም ተገልጿል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽ የቆየን ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አብራችሁን ስለሆናችሁ እያመሰገንን ወደ ዘገባዎቻችን እንሻገር። በኢትዮጵያ ብሔርን ወይም ክልሎችን መሰረት አድርገው የተቋቋሙ መገናኛ ብዙሃን በአክራሪ የብሔርተኝነት አስተሳሰብ የተተበተቡና የሙያውን ስነ ምግባር ወደ ጎን የተዉ መሆናቸውን በጥናት ማረጋገጣቸውን ምሁራን ተናገሩ። በምህጻሩ ኢናሚሳ የተሰኘው የኢትዮጵያ ብሔራዊ መገናኛ ብዙሃን ድጋፍ ከሐዋሳ ዩኒቨርሲቲ ጋር በመተባበር ከሰሞኑ ባዘጋጁት አውደ ርዕይ ላይ ጥናቱን ያቀረቡት የድርጅቱ ዋና ዳይሬክተርና በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የተግባቦት ክፍል ረዳት ፕሮፌሰር ሙላቱ አለማየሁ መገናኛ ብዙሃን ከዚህ ችግር ካልወጡ በሀገሪቱ ህልውና ላይ የሚያስከትሉት አደጋ ከፍተኛ ነው ሲሉ ተናግረዋል። ዮናታን ዘብዴዎስ በዚህ ዙሪያ ዘገባ አለው።
ረዳት ፕሮፌሰር ዶክተር ሙላቱ አለማዩ እንዳሉት ጥናቱ የሀገሪቱ መገናኛ ብዙሃንና ብሔርተኝነት ያላቸውን ግንኙነት አጉልቶ ያሳየ መሆኑና ጥናቱንም ለማድረግ ለመገናኛ ብዙሃን ቅርበት ያላቸው ባለሙያዎችና ጋዜጠኞችን ቃለ መጠየቅ በማድረግ እንደሆነ ተናግሯል። የጥናቱ ውጤትም ይሄው ነው ብሏል።
የኢትዮጵያ ሚዲያ በግልጽ ብሔርተኝነት ላይ ትኩረት አድርገው የሚሰሩ መሆኑ አብዛኞቹ ማለት ነው። ሙያው ከሚጠይቀው ስነ ምግባር በዘለለ የብሔራቸውን ፍላጎት የሚያንጸባርቁ፣ የብሔራቸውን ጉዳት አጉልተው የሚያሳዩ፣ ስለ ሌሎች ብሔር ጉዳያቸው ያልሆነ እና ስለ ሙያውም ስነ ምግባርም ጉዳያቸው ያልሆነ ነገር እንዳለ ተረድተናል። ሚዲያዎች ወይም ጋዜጠኞች የሙያው ስነ ምግባር የሚጠይቀውን ከማክበር ይልቅ የብሔርና የፖለቲካ ቁርጠኝነት ላይ ትኩረት አድርገው እንደሚሰሩ አይተናል ማለት ነው። ይህንን ሲያደርጉ ደግሞ በይዘቶቻቸው ብቻ ሳይሆን በቃላቸውም አዎ እኛ ለማንም ትኩረት አንሰጥም፣ ትኩረት እንሰጠው ለራሴ ብሔር ነው የሚሉ ጋዜጠኞችን መገኘታቸው ነው። ይህንን ከቃልም ባሻገር በጉብኝት ባየንበት ወቅት የሚይዙት ባንዲራ፣ የሚያንጸባርቁባቸው ቃላቶች፣ ሌሎች ነገሮች ከሙያ ስነ ምግባር ይልቅ የብሔርን ፍላጎት ትኩረት ሰጠው የሚሰሩ መሆናቸው ነው።
ጋዜጠኞቹ ስለ ሙያው ይወቁ እንጂ ሙያው የሚጠይቀውን ስነ ምግባርና ሕግ እንደማይከተሉም ጥናቱ አመላክቷል ብሏል።
የትኛውም ሀገር ያለ ጋዜጠኛ ዓለም አቀፍ በሆነ የጋዜጠኝነት ስነ ምግባርና መርሆች የሚመራ ቢሆንም ኢትዮጵያ ላይ ያለው ግን ያንን ያማከለ እንዳልሆነ በግልጽ ተስተውሏል ማለት ነው።
በኢትዮጵያ ብሔርን ወይም ክልሎችን መሰረት አድርገው የተቋቋሙ መገናኛ ብዙሃኖችና ጋዜጠኞቻቸው በአክራሪ ብሔርተኝነት አስተሳሰብ ተተብትበዋል፣ የሙያውን ስነ ምግባርም ጥሷል ሲባል ማሳያው በሁለት መንገድ ይገለጣል ብሏል ዶክተር ሙላቱ።
አንደኛው ሌላኛውን ወገን የማብጠልጠል፣ የማሳነስ፣ የማንኳሰስ በሌላው ማህበረሰብ ላይ እንዲታወቅ ያለማድረግ ወይንም እንዲጠላ የማድረግ አይነት ዘገባዎችን በተለያዩ ቴክኒኮች አይተናቸዋል። ለምሳሌ አንድ ጥሩ ነገር አንድ ብሔር ሲያደርግ ያን ጥሩ ነገር አይዘግቡትም። ወይንም የነሱ ብሔር መገናኛ ዞን የሚያገለግሉት ወይም ይወክለኛል የሚሉት ብሔር አንድ ጥፋት ሲያጠፋ ያንን አይዘግቡትም። ሁለተኛውና በጣም በግልጽ የታየው ደግሞ እኛና እነሱ የሚል ልዩነት በግልጽ ሊታይ ማለት ነው። እና ህዝቡም ትክክለኛ መረጃ እንዳይሰጥ እንዳይደርሰው የማድረግ ነገር ነው።
ብሔርን መሰረት አድርገው የሚቋቋሙ መገናኛ ብዙሃን ያስፈልጋሉ አያስፈልግም ወይም መብዛት አለባቸውም የለባቸውም የሚለው ክርክር ትኩረታችን አይደለም የሚሉት ረዳት ፕሮፌሰር ዶክተር ሙላቱ ይህንን ብሏል።
መገናኛ ብዙሃኑ ስለ ብሔራቸው ብቻ ማተኮራቸው አንደኛ ሌላው ጋር ያለውን ብሔር ምን እየተሰራ እንደሆነ የፖለቲካል ውደቱን የማያሳይ እዛ ብሔር ውስጥ ያለን መልካም ሴቶችን ለዚህኛው ብሔር ያለማሳየት እዚህኛው ጋር ያሉት ለሌሎቹ ያለማሳወቅ ቴንደንሲ ተስተውሯል። ስለዚህ በመሆኑ ምክንያት ይሄ ክፍልፍሉን አሰፋው የሚል ነው እንጂ ሎጂኩ ሚዲያዎች መስፋት አለባቸው፣ መበራከት አለባቸው፣ ዳይቨርሲቲ መብዛት መቻል አለበት።
በብሔር ስም ተደራጅተው የአክራሪ ብሔርተኝነት አባዜ የሚስተዋልባቸው መገናኛ ብዙሃን ሊያስከትሉ የሚችሉትንም ጉዳት ዘርዝረዋል።
በደንብ ማኔጅ ከተደረጉ ጥሩ ናቸው። በደንብ ማኔጅ ካልተደረጉ ደግሞ ጉዳታቸው የከፋ ነው። አንደኛ የቀድሞዋን ዩጎዝላቪያን ማየት እንችላለን። ቀድሞ ዩጎዝላቪያ ልክ በእነዚህ ትሬንድ ነው የሄደችው። ስለዚህ ስድስቱን ሜጀር የምትላቸው ሪጅኖች የራሳቸው ሚዲያ ነበሩ። የሚያተኩሩት የራሳቸው ብሔር ላይ ብቻ ነበር። የራሳቸው ብሔር የሰራውን ጀብድ፣ የራሳቸው ብሔር የሰራውን መልካም ነገር አጉልተው ያሳያሉ። ሌላኛው ብሔር የሰራውን መጥፎ ነገር አጉልተው ያሳያሉ። ጥላቸውን በደንብ ያንጸባርቁ ነበር። በእንደዚህ አይነት ሁኔታ የኛም ከቀጠለ ኦፍኮርስ ነበረ። አሁን እኮ ቀዝቀዝ ስላለ ነው ማናየው እንጂ ባለፉት ሁለት ዓመታት በተለይ ኮቪድ ከመምጣቱ በፊትና የትግራይ ግጭት ከመከሰቱ በፊት የኢትዮጵያ ሚዲያዎች እንደዚህ አይነት ብሔርተኝነት በማምጣታቸው የተነሳ ግልጽ የሆነ ጉዳቶች እየታዩ ነው የነበሩ ቴንደንሲው ነበር። አይተናል። በአንድም ይሁን በሌላ መልኩ በብዙ መልኩ ተጽዕኖ ይኖረዋል ማለት ነው። ይቀጥልና ኢኮኖሚ ውስጥ ይገባባሃል፣ ማህበራዊ መስተጋባር ውስጥ ይገባባሃል። ስለዚህ ልዩነቱን እያሰፋ ስለሚሄድብህ ከጥቅሙ ይልቅ ጉዳቱ ያመዝናል።
በክልሎች መገናኛ ብዙሃን መስፋፋታቸው በራሱ የሚያስከትለው ችግር ባይኖርም የሚሉት የዲላ ዩኒቨርሲቲው የጋዜጠኝነት መምህሩ ሄኖክ ንጉሴ መታየት ያለበት እነዚህ በብሔራቸው ስም የተቋቋሙ መገናኛ ብዙሃን የሚዲያ ህግ ወይም የሙያውን ስነ ምግባር አክብረዋል ወይስ አላከበሩም የሚል መሆን አለበትም ብሏል።
ራስን ማስተዋወቅ፣ ባህልን ማስተዋወቅ፣ አንድ አካባቢ እንዲደመጥ ማድረግ፣ ችግሮቹ እንዲደመጡለት ማድረግ ማለት እኛ እነሱ የሚል ዲፊኒሽን ውስጥ መግባት አይደለም። ስለዚህ እኛ እነሱ የሚለውን ጉዳይ በዋናነት ሰዎች አብረው እንዴት መኖር ይችላሉ፣ አንዱ ብሔር አንድ ሀገር እንደማጋራታችን እንዴት መኖር እንችላለን የሚለውን በደንብ ጋዜጠኞች በዚህ ዘመን በተለይ በዋናነት የሰላምን ጉዳይ መሰረት አድርገው ሊሰሩበት የሚገባ ዋና ጉዳይ እንደሆነ ነው ልንገነዘብ የሚገባው።
ያስገኛሉ ተብሎ የሚጠበቁት ትርፋቶች እንዳሉ ሁሉ አግባብ ባልሆነ መንገድ ስራ ላይ ከዋሉ ደግሞ የሚያስከትሉትን ጉዳት ከዓለም ታሪክ ትምህርት መውሰድ ያስፈልጋልም ነው የሚሉት።
በተለይ ልዩነት ላይ ሲሰራበት መፈራረስ አይደለም ብዙ መጥፎ ነገሮች ሀገር ላይ ሊፈጠሩ ይችላሉ እና ማንም ሀገሩን የሚፈልግ ሀገሩን የሚወድ አንድ ዜጋ ጋዜጠኝነትም ቢሆን ብሔራዊ ጥቅምን በማስጠበቅ ረዳ ጋዜጠኞች በዚህ ጉዳይ ላይ ሊሰሩበት የሚገባ ጉዳይ ነው።
በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ የአክራሪ ብሔርተኝነት ችግር የሰረጸው አገሪቱ ለአመታት የተከተለችው የፖለቲካ ስርዓት ነው የሚሉት የጋዜጠኝነትና የኮሚኒኬሽን አንጋፋ ባለሙያ አቶ ዘመድኩን ተክሌ ከአክራሪ ብሔርተኝነት ሙያው መውጣት ያለበት ወቅት አሁን ነው ሲሉ አሳስቧል።
አክራሪ ብሔርተኝነት የትኛውም ሀገር እንዳልተጠቀመበት ብዙ ሀገሮች በአክራሪ ብሔርተኞች ውስጥ መገናኛ ብዙሃኖቻቸው ጋዜጠኞቻቸው በመሳተፋቸው ሀገራቸውን እንዳፈረሱ እና ይሄ በታሪክ የሚታወቅ ትክክለኛ ነገር ነው። ስለዚህ ብሔርተኝነት በአጠቃላይ እንደ ችግር መታየት የለበት። አክራሪ ብሔርተኝነት ግን እንዳይስፋፋ እንዲቀጭጭ ጋዜጠኞች ትልቅ ሚና እንዳላቸው ራሳቸው ግን አክራሪ ብሔርተኞች ውስጥ የኔ ለሚሉት ወገን በተለየ ሁኔታ የኔ ብሔር፣ የኔ ባህል፣ የኔ ቋንቋ ለሚሉት በተለየ ሁኔታ መቆም እንደሌለባቸው ሁልጊዜ ጋዜጠኛ ለእውነት ነው የሚቆመው።
ችግሩን ከመቅረፍ ረገድ የጋዜጠኝነት ትምህርት ቤቶች ማድረግ ስላለባቸው የተጠየቁት የአዋሳ ዩኒቨርሲቲ የጋዜጠኝነትና የተግባቦት ትምህርት ክፍል ኃላፊ ወይዘሮ ህይወት ዮሐንስም ይህንም ተናግሯል።
የጋዜጠኝነት ትምህርት ቤቶች ወይንም ደግሞ የከፍተኛ ትምህርት ተቋማት የተቋቋሙት ሙያን ከትውልድ ትውልድ ለማሻገር ነው። ስለዚህ ትኩረት አድርገው መስራት ያለባቸው ሙያው ላይ ነው። ችግሩም ስንገባ ቀስ እያለን የገባንበት የሚዲያ ምህዳር ሆኗል። ይሄ የብሔር ፖለቲካው ማለት ነው። ስለዚህ ምንድን ነው መደረግ ያለበት? ስንወጣም መፍትሄ በሚያሻው መልኩ እየተነጋገርን እየተደማመጥን ሙያውን ሊያስጠብቅ በሚችል መልኩ መሆን መቻል አለበት። ያንን የምናደርገው ደግሞ ተተኪው ትውልድ የዚህ ችግር ገፈት ቀማሽ እንዳይሆን እያስተማርን እያሳወቅን መረዳት እንዲኖረው ተጨባጭ የሆነ ግንዛቤ እንዲኖረው እያደረግን መሻገር መውጣት መቻል አለብን ማለት ነው።
መገናኛ ብዙሃኑ የገባበትን ችግር በውል እንዲረዳ እንዲሁም ለመፍትሄ እንዲነሳሳ ለማስቻል ተመሳሳይ አውደ ርዕዮች በተለያዩ ከተማዎች እንደሚካሄድም በመድረኩ ተጠቁሟል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ጋቢና ቬ ይቀጥላል። ጋቢና ቬ በቪኦኤ ቻናል በኢትዮ ሳት በሬዲዮ ቴሌቪዥን በቅርብ ቀን ጀምሯል። ተከታተሉን ዘንድ እንጋብዛለን። አሁን ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች መጪው አዲስ ዓመት የሀገር ሰላም አንድነትና ሉዓላዊነት የሚጠበቅበት ዓመት እንዲሆን የአምስት ቀናት የጸሎትና የምህላ ጊዜ አውጀዋል። ለይቅርታና ለእርቅ የሚበጁ ነጻ መድረኮችን እንዲያዘጋጁም የፌዴራል መንግስቱን ከፍተኛ ባለስልጣናትም አሳስበዋል። ወዳጅና አጋር ሀገራቶችም ሰብአዊ እርዳታቸውን እንዲቀጥሉ ጠይቀው የሀገር ሉዓላዊነትን ከሚጥስና የህዝብና ክብርን ከማይመጥን ተግባርም እንዲቆጠቡም አሳስበዋል። መለስካቸው አምሃ ዘገባ አለው።
የሃይማኖት ተቋማቱ ጉባኤ የበላይ ጠባቂ አባቶች በአንድነት ያወጡት መግለጫ እንደሆነ በተገለጸው ጽሑፍ እንደተመለከተው በዓመቱ የታዩት ክፋቶችና ሀገራዊ ተግዳሮቶች አብቅተው አዲሱ የ2014 ዓ.ም የሀገራችን ሉዓላዊ ክብሯ የተጠበቀበት የኢትዮጵያውያን ሰላምና አንድነት የተጠናከረበት እንዲሆን ሲሉ ጽኑ ተስፋቸውንና የአዲስ ዓመት ምኞታቸውን ገልጸዋል። የሃይማኖት አባቶቹ አክለው የላቀ በጎነትና መልካምነት ለሀገር ሰላም፣ አንድነት፣ ሉዓላዊነትና ክብር በሚል መሪ ቃል ከጳጉሜ 1 እስከ 5 ያሉትን ቀናት ልዩ አገር አቀፍ የጸሎትና የምህላ ቀናት እንዲሆኑ በሀገርም በውጭም ለሚኖሩ ሁሉም ኢትዮጵያውያን አማኞች እንደየእምነታቸው ስርዓት ወደ ፈጣሪያቸው አጥብቀው እንዲጸልዩ ጥሪያቸውን አቅርበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ
እኛ የሃይማኖት አባቶች የፈጣሪን ረዴትና አጋዥነት ከልብ በመሻት ወደ ፈጣሪያችን ከመጮ ከመጣራትና ከማልቀስ ሌላ ምንም አይነት ስጋዊ መሳራ የሌለም በመሆኑና ይህንንም ለፈጣሪያችን በፍጹም መታመንና መተማመን ካደረግነው ፈጣሪያችን እንደሚሰማን በእርግጥ ስለምናምንና ይህንን ስለምናስተምር በሀገር ውስጥም ይሁን ከሀገር ውጭ የምትኖሩ ኢትዮጵያውያን ሁላችሁም ከጳጉሜ 1 እስከ 5 ቀን 2013 ዓመተ ምህረት ሀገር አቀፍ ልዩ የጸሎት መርሃ ግብር ያወጅን መሆኑን እየገለጽን በቀናቱ ሁሉም እንደየእምነት ስርዓታችሁ ስለ ሀገራችን እና ስለ ወገኖቻችን አጥብቃችሁ እንድትጸልዩ ምህላ እንድታደርጉ በአጽንኦት እየጠየቅን በተለይም ጳጉሜ 1 ቀን ሰኞ ከጸሎቱ በተጨማሪ ልዩ ጾምን በመጾም ሁላችሁም በጸሎት እንድትበረቱ በፈጣሪ ስም እንጠይቃለን።
ኢትዮጵያውያን የማይሻርና የማይነወጥ ለዘመናት የቆየ ጠንካራ የጋራ ማንነት ያላቸው ህዝብ መሆናቸውን የሚናገረው ይህ መግለጫ የህዝቡ የጋራ ማንነትም የታነጸውና የተዋቀረው በሃይማኖታዊ አስተምህሮና በጠንካራ ሀገራዊ ሉዓላዊነት ክብርና ለዚሁም ሲባል በፍቅር በተከፈለ የደም መስዋዕትነት ስለሆነ በቀላሉ የሚናድ አይደለም ይላል። ይህም አንድነትና ሉዓላዊነት ተጠብቆ እንዲዘልቅ በሰላምና በመከባበር ህዝቡ እንዲኖር አባቶቹ ጥሪ አቅርበዋል። አሁን በትግራይ ለተቀሰቀሰውም ጦርነት መፍትሄ ሀገራዊ መግባባትን መፍጠር አስፈላጊ መሆኑን በማመልከት ማሳሰቢያቸውን ለፌዴራሉ ባለስልጣናት ሰንዝረዋል።
የተከበራችሁና የተወደዳችሁ የፌዴራል መንግስት ከፍተኛ ባለስልጣናት፣ መንግስት ሰኔ 21 ቀን 2013 ዓ.ም በትግራይ አካባቢ የነበረውን የጦርነት ሁኔታ እንዲያበቃ የተናጠል የተኩስ አቁም በማወጅ ለሰላም ያለውን ፍላጎትና ዝግጁነት በተግባር ያሳየበት መሆኑና እንደ መንግስትም ኃላፊነቱን ለመወጣት የወሰደው አቋም የሚደነቅ ነው። ስለሆነም ዛሬም ሰላምን በማስቀደም መርህንና ህጋዊ አሰራርን በከፍተኛ ዲሲፕሊን እንዲረጋገጥ፣ ፍትህ ሳይጓደል ህግና ስርዓት እንዲጠበቅ መንግስታዊ ኃላፊነታችሁ እንድትወጡ በአጽንኦት እንጠይቃለን። በተጨማሪም ሀገራዊ መግባባትን በማጎልበት የሁሉንም ወገን ሐሳብና አመለካከት ያለምንም አድሎ የሚያስተናግዱ ነጻና ግልጽ የውይይት መድረኮች በማመቻቸት በመካከላችሁ ፍጹም መከባበር፣ ይቅርታና እውነተኛ እርቅ በማድረግ ኢትዮጵያ እንድታሻግሩ ከልብ እናሳስባለን። እኛም ፈጣሪ ይረዳችሁ ዘንድ ከልብ እንጸልያለን።
ለተለያዩ የኢትዮጵያ ማህበረሰቦችም የአባቶቹ መግለጫ ጥሪዎችን ያቀርባል። ለዲፕሎማቲክ ማህበረሰቡና ለውጭ ሀገር መንግስታትም እንደዚሁ።
የተወደዳችሁ የዲፕሎማቲክ ማህበረሰብ አባላትና የውጭ ሀገራት መንግስታት፣ አሁን ላይ በሀገራችን የተፈጠረው ችግር በሰላም እንዲፈታ አዎንታዊና ገንቢ ጥረት ለምታደርጉ ወዳጅና አጋር ሀገራት፣ የኢትዮጵያ የሃይማኖት ተቋማት የበላይ አባቶች እያመሰገን በቀጣይም አስፈላጊ የሆኑ የሰብአዊ ድጋፎቻቸውንና ገንቢ ጥረታቸውን ተጠናክሮ እንዲቀጥል እንጠይቃለን። ሆኖም ወቅታዊ ሀገራዊ ችግሩን ከሚገባው በላይ በማስፋትና በመለጠጥ ሚዛኑን ባልጠበቀ መልኩ የሀገራችን ሉዓላዊነትና ክብር በማይመጥን ደረጃ የሚደረጉ ማናቸውም አሉታዊ እንቅስቃሴዎች ፍትህን የማያስጠብቁ መሆናቸውን አውቃቸው እንዲ አይነቱ የሀገር ሉዓላዊነት የሚጥስ የህዝብን ክብር የማይመጥን ተግባር የማንቀበልና የምናወግዝ መሆኑን ተገንዝባችሁ ጥንቃቄ እንድታደርጉ እናሳስባለን።
በመጨረሻም በየትኛውም ቦታ ስለ ህዝብ እንታገላለን የሚል ሁሉ ሰብአዊነትን እንዲያከብሩ ንጹሃንን በፍጹም ኢላማ እንዳያደርጉ ለአንዱ ወገን እንታገላለን በማለት ሌላውን ወገን መጉዳትና ለጥቃት ማጋለጥ እንደሌለባቸው በተጨማሪም ለዘመናት ተጠብቀው በኖሩ ቤተመረቶችና የታሪክ ቅርሶች የተሰነዘረውን ጥቃት እንደሚያወግዙ የኢትዮጵያ የሃይማኖት ተቋማት ጉባኤ መግለጫ ይናገራል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዘጋቢያችን መለስካቸው አምሃን እናመሰግናለን። አንጋፋው ድምጻዊ አለማየሁ እሸቴ ትላንት ነሐሴ 27 2013 ዓ.ም ማረፉ ተሰምቷል። ተማር ልጄ፣ አዲስ አበባ ቤቴ፣ ችግርሽ በኔ ያልፋል፣ ምሽቱ ደመቀ ከሰራቸው ስራዎች ከብዙ በጥቂቱ ናቸው። ጋሽ አለማየሁ ኢትዮጵያዊ ኤልቪስ ፕሪስሊ የሚል ቅጽል ስም የሚያተረፈ ጎበዝ ዳንሰኛና ዘናጭ እንዲሁም በብዙ ምግባረ ሰናይ ስራዎቹ የሚታወቅ አንጋፋ አርቲስት ነበረ። ለአድናቂዎቹና ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እየተመኘን ችግርሽ በኔ ያልፋል በሚለው ስራውን እየሰማን እንዘክረዋለን።
Yeah.
ችግርሽ ምን ያልፋል ጋሻ ለማየው ሸቴን ነበር የሰማነው። ባየር ንብረት ለውጥና በከባድ አየር ሁኔታዎች ምክንያት የሚደርሱ አደጋዎች ባለፉት 50 አመታት ውስጥ መጨመራቸውን የዓለም የሜትሮሎጂ ድርጅት አስታውቋል። ሆኖም በአደጋዎች የተነሳ ለህልፈት የሚዳረጉ ሰዎች ቁጥር ግን ቀንሷል። ድርጅቱ እንደ አውሮፓውያን አቆጣጠር ከ1970 ዓመተ ምህረት ጀምሮ እስከ 2019 ድረስ ለ49 አመታት ባየር ንብረት ለውጥ በነፋስና በውሃ ማዕበሎች ምክንያት የደረሱ የህይወት መጥፋትና የኢኮኖሚ ውድመትን የሚዳስስ ሪፖርትም አውጥቷል። የሊሳ ሽላይንን ከዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የዓለም ሜትሮሎጂ ድርጅት ሪፖርት እንደሚያሳየው ባለፉት 50 አመታት ውስጥ ከአየር ሁኔታ ጋር የተያያዙ 11000 አደጋዎች የደረሱ ሲሆን ከ2 ሚሊዮን በላይ የሚሆኑ ሰዎች ደግሞ ለህልፈት ተዳርገዋል። ከ3 ትሪሊየን የአሜሪካ ዶላር በላይ የሚገመት ንብረትም ወድሟል። ሪፖርቱ አክሎ በተፈጥሮ ምክንያት የሚደርሱ አደጋዎች በአምስት እጥፍ መጨመራቸውን ገልጾ በዛ ምክንያት የሚሞቱ ሰዎች ቁጥር ግን በ3 እጥፍ መቀነሱን ይገልጻሉ። የዓለም የሜትሮሎጂ ድርጅት ዋና ጸሐፊ ፔቴሪ ታላስ ስለሁኔታው ሲያብራሩ የአደጋ ቅድመ ማስጠንቀቂያ ስርዓቶች ስራ ላይ በመዋላቸውና የአደጋ ጊዜ አያያዝ ስርዓቶችም እየተሻሻሉ በመምጣታቸው የሚሞቱ ሰዎች ቁጥር ቀንሷል ብለዋል። ሆኖም በኢኮኖሚ ላይ የሚደርሰው ውድመት በፍጥነት እያደገ ከመሄዱ በላይ ከዚህ በኋላም የበለጠ እንደሚጨምር አክለው ተናግረዋል።
በአየር ንብረት ለውጥ ምክንያት ወደፊት እጅግ ብዙ ከባባድ የአየር ጸባዮችን እናያለን። ይሄ በአየር ንብረት ላይ የሚታየው አሉታዊ ለውጥ ለአስርት ዓመታት መቀጠሉ የማይቀር ነው። ይህን ለማሻሻል የምናደርገው ጥረት ከተሳካ ይህንን መጥፎ የአየር ጸባይ ማስቆም የምንችለው በ2060ዎቹ ውስጥ ነው። የበለጠ እድለኛ ከሆነን ደግሞ የከባቢ አየር ሙቀት በ1.5 ዲግሪ ላይ እንዲቆም ማድረግ እንችላለን።
የመንግስታቱ ድርጅት ሪፖርት እንደሚያሳየው 90% የሚሆኑት ሞቶች የሚከሰቱት በታዳጊ ሀገሮች ላይ ሲሆን ከ60% በላይ የሚሆነው የኢኮኖሚ ውድመት የሚደርሰው ደግሞ በባለጸጋ ሀገራት ውስጥ ነው። በዓለማችን ላይ በአየር ሁኔታ ምክንያት ከሚደርሱ አደጋዎች ውስጥ እጅግ ገዳይ የሆኑት ድርቅ፣ አውሎ ንፋስ፣ ጎርፍና በከፍተኛ ሁኔታ እየጨመረ የመጣው የሙቀት ሐሩር መሆናቸውም ተገልጿል። እንደ አውሮፓውያን አቆጣጠር ከ1970 ወዲህ ከተከሰቱ አደጋዎች ውስጥ ከፍተኛ ወጪ ያስወጡት 5 አደጋዎች በዩናይትድ ስቴትስ የተከሰቱ ሲሆን ከነዚህ እጅግ የከፋው በ2005 ካትሪና የተሰኘው አውሎ ንፋስ በኒው ኦርሊንስ ግዛት ሉዚያና ከተማ ላይ ያስከተለው ከ163 ቢሊዮን ዶላር በላይ የሚገመት የኢኮኖሚ ውድመት ነው። ይህ በእንዲህ እንዳለ የመንግስታቱ ድርጅት የአደጋ ስጋት ቅነሳ ልዩ ተወካይ ማሚ ሚዙቶሪ የተቀናጀ የቅድመ ማስጠንቀቂያና መከላከያ ስርዓቶች በርካታ ህይወት እያዳነ መሆኑን አስታውሰዋል። እንደ ምሳሌም በአሁኑ ሰዓት ዩናይትድ ስቴትስ ሉዚያና ከተማ ላይ አደጋ እያደረሰ ያለውንና አይዳ የሚል ስያሜ የተሰጠውን አውሎ ንፋስ ተቀሰው ቀደም ሲል የነበረው ካትሪና አውሎ ንፋስ ከ1800 በላይ ህይወት ሲያጠፋ በአይዳ አውሎ ንፋስ ግን ህይወታቸውን ያጡ በእጅ የሚቆጠሩ መሆናቸውን ገልጸዋል።
What made the difference this time is that the city designed a new
በዚህኛው ላይ ልዩነት ያመጣው ከተማዋ አዳዲስ አውሎ ንፋስና ማዕበል የሚያስከትሉትን ጉዳት መቀነስ የሚያስችል ስርዓት መገንባቷ ነው። ጎርፍን መቋቋም የሚችሉ ግድግዳዎችን፣ በሮችን፣ ግንቦችን ለመገንባት 14.5 ቢሊዮን የአሜሪካ ዶላር በማውጣት ይህንን በምዕት ዓመት አንዴ የሚከሰት አውሎ ንፋስን ለመቋቋም ችላለች።
የተባበሩት መንግስታት ድርጅት ባለፈው አመት በተፈጥሮ አደጋ ምክንያት 31 ሚሊዮን ህዝብ ከመኖሪያው መፈናቀሉን ያስታወቀ ሲሆን አሃዙ በግጭት ምክንያት ከተፈናቀሉ ሰዎች ቁጥር እየበለጠ እንደሚሄድም አስገንዝቧል። የድርጅቱ የአየር ትንበያ ባለሙያዎችም ሀገራት የሰዎችን ህይወት ለማዳንና በተፈጥሮ አደጋዎች ምክንያት የሚደርሰውን ጉዳት ለመቀነስ የአደጋ መከላከል አቅማቸውን እንዲያጠናክሩ ምክራቸውን ለግሰዋል። በሊሳ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአርብ ምሽት የጋቢና ቪኦኤ መሰናዶን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ነው። በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አስተያየትና ጥያቄዎቻችሁን ታደርሱን ዘንድ እንጋብዛለን። በነገው ምሽት በመዝናኛ መርሃ ግብራችን እንገናኛለን። በዚሁ እንሰናበታለን። ተናደሩ። Thank you.